ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ከሚቀርቡላችሁ ጉዳዮች መካከል
መጠቀም ማለት የሚባል ነው። አንድ ለምሳሌ በሕክምና የታዘዘን መድኃኒት በአግባቡ በዚህ ቀን በዚህ ሰዓት ሁኔታ ውስጥ ውሰድ ተብሎ የሚሰጠውን ከጤና ተቋም የታዘዘን መድኃኒት በአግባቡ አለመውሰድ ነው። ሌላው ደግሞ ሚስዩዝ ማለት የምንለው ነው በሕክምና ማለት ነው። እሱ ደግሞ ለምሳሌ ለአንድ በሽታ የታዘዘን ነገር ለሌላ ነገር መጠቀም።
ኢትዮጵያን ጨምሮ በብዙ ታዳጊ ሀገራት ውስጥ መድኃኒቶችን ያላግባብ መጠቀም ከፍተኛ ጤና እክል እየፈጠረ ይገኛል። የችግሩን ስፋትና መፍትሄ የሚጠቁሙን ባለሙያ በምሽቱ ይዘናል። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን አምሹ። ወደ መጀመሪያው ዝግጅት እንሻገር። ኢትዮጵያን ጨምሮ በብዙ ታዳጊ ሀገራት መድኃኒቶችን ጀምሮ አለመጨረስ፣ በጋራ መጠቀም ከዚህ ቀደም ከነበረ የበሽታ ስሜት ጋር ተመሳሳይ ምልክቶች ሲኖሩ ደግሞ ያለ ሐኪም ትዕዛዝ መውሰድ የተለመደ ነው። ይሁንና ይህን መሰል ድርጊቶች በሽታዎች መድኃኒቱን እንዲላመዱ የቀደመ ውጤት እንዳይሰጡ እያደረጉ ይገኛሉ። የዓለም ጤና ድርጅት ባወጣው መረጃ መሰረትም ይሄ ችግር በዓለም ላይ ካሉ 10 ትኩረት ሊሰጣቸው የሚገቡ የጤና ተግዳሮቶች መካከል አንዱ መሆኑን ጠቁሟል። ኤደን ገረመው በዚህ ዙሪያ ማብራሪያ እንዲሰጡም ባለሙያ ጋብዛለች። ባለሙያው በመጀመሪያ ራሳቸውን ያስተዋውቃሉ።
እኔ ጥላሁን ከቀባ እባላለሁ። የጤና ባለሙያ ነኝ። የህብረተሰብ ጤና ዲፓርትመንት ውስጥ ሲግማ ዩኒቨርሲቲ መምህር ሆኜ አሁን እያገለገልኩ ነው ያለሁት። እዚህ በፊት በተለያዩ የጤና ተቋማት ውስጥ ሰርቻለሁ። ጤና ጣቢያ ላይም፣ ሆስፒታል ላይም፣ ጊዜ ደም ባንክ ላይም ሰርቻለሁ።
ጥላሁን በጣም አመሰግናለሁ። የዛሬ ውይይታችን የሚሆነው ጸረ ባክቴሪያ መድኃኒቶችን ስለተላመዱ በሽታዎችና በዚህ ምክንያት ስለሚመጣ ጉዳት ነው። ጸረ ባክቴሪያ መድኃኒቶችን የተላመዱ በሽታዎች ስንል ምን ማለታችን ነው? ከምንድን ነው እሱ የሚመጣው ይሄ ነገር?
እሺ፣ አመሰግናለሁ ሄደን። ምናልባት ነገርየው ትንሽ ጠበብ ያደረግሽ ይመስለኛል። ባክቴሪያ ብቻ አይደለም ይሄ፣ መልቲ ማይክሮቢያልስ ነው የሚባሉት እነዚህ ጀርሞች ማለት ነው። ይሄ ባክቴሪያን ያጠቃልላል። ፈንገስ፣ ቫይረስ፣ እንዲያውም አንዳንድ ጊዜ አሁን በቅርብ ጊዜ ደግሞ እነዚህ ከካንሰር ጋር የተያያዙ ችግሮችን የሚቋቋም ወይም ደግሞ ሕክምና በሚሰጥበት ሰዓት ላይ በፊት በሚድንበት ነገር አልድን ወይም ለዛ ነገር ህመሙን ማስከተል ሲቀጥል ወይም ደግሞ ሰዎች በፊት ሕክምናውን ሰጥተን ለባክቴሪያው ሊሆን ይችላል ለፈንገሱ ወይም ደግሞ ለቫይረስ ሊሆን ይችላል ሕክምና ሰጥተን ለዛ ነገር መልስ አልሰጥ ሲል በፊት የሚድን ለምሳሌ ቶሎ የሚያድን ከሆነ አሁን መዘግየት በፊት በጥቂት ቀን የሚያድን ከሆነ ወይ ደግሞ አንድ አይነት መድኃኒት ብቻ ሰጥተን የሚድን ከሆነ ያ ለዛ ቶሎ መልስ አለመስጠት ወይ አለመሻል ወይ አለመዳን ማለት ነው። አሁን በዓለም ደረጃ ምናልባትም 10 ትኩረት የሚፈልጉ የጤና ችግሮች ውስጥ አንዱ ሆኖ ተካቶ እንግዲህ የጤና ተቋም ተግዳሮት እየሆነ የመጣ ነገር ነው እና እንደዛ ነው ምናልባት ባክቴሪያ ላይ ብቻ እንዳናተኩር ሰርቼ ሌሎችም ተዋሳያን ለዚህ ነገር አስተዋጽኦ ያደርጋሉ ማለት ነው።
መልካም። ምክንያቱ ምንድን ነው? እሱ መድኃኒቶቹን የሰዎች ሰውነት አልቀበልም ሊል የሚችልባቸው ምክንያቶች ምንድን ናቸው?
በመሰረቱ የሰዎች አልቀበል ብቻ ሳይሆን የመድኃኒቶቹም ወይም ደግሞ ለጸረ ተዋሱ የምንጠቀም መድኃኒትም አለመስራት ነው። ግን ሁለት አንዳንዴ እስከ 3 ዋና ዋና ምክንያቶች አሉ። አንደኛው ነው የአላግባብ መጠቀም ማለት ነው። አላግባብ መጠቀም ማለት ምን ማለት ነው? አንድ ለምሳሌ በሕክምና የታዘዘን መድኃኒት በአግባቡ በዚህ ቀን በዚህ ሰዓት ሁኔታ ውስጥ ውሰድ ተብሎ የሚሰጠውን ከጤና ተቋም የታዘዘን መድኃኒት በአግባቡ አለመውሰድ ነው። ሌላው ደግሞ ሚስዩዝ ማለት የምንለው ነው በሕክምና ማለት ነው። እሱ ደግሞ ለምሳሌ ለአንድ በሽታ የታዘዘን ነገር ለሌላ ነገር መጠቀም፣ እንደገና ደግሞ አንድ ሰው የታዘዘ ለሌላ ሰው መስጠት፣ ሰዓቱን ጠብቆ ሁኔታዎችን ጠብቆ አለመውሰድም ሌላ እንትን ነው። ሌላ አንድ መሰረታዊ መነሻ የሚታየው ምንድን ነው? ከአካባቢ ጋር የኤንቫይሮንመንታል ቼንጅ የምንለው የስነ አካባቢ ለውጦችም የአየር ለውጥ እነዚህ ነገሮችም የምናክማቸው ባክቴሪያዎች ተዋሶቹ የራሳቸው የዘረመን ለውጥ ሲያመጡ ሕክምናው ላይ ወይ ደግሞ ያንን ነገር ለማዳን የሰጠነው መድኃኒት ተገቢውም ሰውነታችን ወይ ደግሞ በሽታው ለዛ ነገር ተገቢ መልስ ሳይሰጥ ሲቀር ነው ማለት ነው። እነዚህ ነገሮችን ማድረግ ለዚህ ነገር መከሰት ዋና ዋና ምክንያት የሚታዩ ናቸው።
መድኃኒቶችን ማቋረጥን ጨምሮ በቫይረስ ለሚመጡ በሽታዎች የጸረ ባክቴሪያ መድኃኒቶችን መጠቀም የተለመደ ነው እና ይሄ በአብዛኛው ከሕክምና ስህተት የሚመጣ ነው ወይስ ደግሞ መድኃኒቶችን በቀላሉ ከመድኃኒት መደብሮች ማግኘት ከመቻሉ ጋር ተያይዞ የሚመጣ ነው?
በጣም ጥሩ። ከመጀመሪያ ካነሳሁት ጋር የተያያዘ ነው። ግን ምንድን ነው በዋናነት አሁን ለመመለስ ያህል ምንድን ነው እንግዲህ ይሄ ከጤና ተቋምና ከሀገር አጠቃላይ እድገት ጋር ሊያያዝ ይችላል። አንዳንድ ጊዜ ከግንዛቤ ጋር የሚያያዝ ነገር ይመስላል። አንዳንድ ጊዜ አሁን ማህበረሰባችን ምንድን ነው የሆነ ነገር ሲታመም ከበፊቱ ያገኘውን መድኃኒት የመውሰድ ወይ ደግሞ አቅራቢያ የሚያገኙትን መደብር ሄዶ መድኃኒቶቹን ወይም ደግሞ ማስታገሻዎቹን ዝም ብሎ መግዛት። የተጠቃሚ ብቻ አይደለም፣ ሻጮቹን በተወሰነ ደረጃ መደብሩ ላይ ያሉ ሰዎችን ይህን ነገር በአግባቡ ካለመገንዘብ የተነሳ ጊዜ የሚሸጡበት እነዚያ ገዢዎቹም ደግሞ አንስቶ የሚጠቀሙት ነገር ይኖራል እና ከመግዛትና ከመሸጥ ጋር ብቻ ሳይሆን ተዋውሶ የመውሰድ አይነት ነገር ይኖራል በኛ ማህበረሰብ እና ከዚህ የተነሳ ለምሳሌ አንድ ምሳሌ ባነሳብሽ ምናልባትም ያልሰለጠነው ዓለም ላይ ቲቪ የሚባል የሳምባ በሽታ የምንለው በተለምዶ ከፍ ያለ በሽታን የመቋቋም ደረጃ ላይ ደርሶ ኤምዲአር ኤክስዲአር የምንለው ነገር አለ። በዚህ ድራግ ሬሲስታንስ እና ኤክስክሉሲቭሊ ድራግ ሬሲስታንት የምንለው ህዋሱ ወይ ደግሞ ባክቴሪያዎቹ በብዙ መድኃኒት ተመክሮ በምንም ነገር እስካለመቻል ደረጃ የተደረሰበት ማለት ነው። ሰዎች አንዳንድ ጊዜ ያሰኛቸውን ሄዶ ከመደብር ይገዛሉ። ይሄ አንድ ችግር ነው። ሁለተኛ በሐኪም የታዘዘውንም ደግሞ በአግባቡ እንደተባለው እንደታዘዘው በባለሙያ እንደተመከረው አይወስዱም። እነዚህ እንግዲህ አጠቃላይ የጤና ተቋሙ ግንዛቤ መፍጠር አቅምና የህብረተሰቡ አጠቃላይ የጤና ላይ ያለው የግንዛቤ ደረጃ የምንለካበት አንዱ ነው። ግን አሁን ያው የተወሰነ የጤና ተቋም መስፋፋት የጤና ተቋማትን መስፋፋቱ ስላለ አሁን የተወሰነ የተሻሻሉ ነገሮች አሉ ይመስላል። ግን እንደ ሀገር ከዚህ የተነሳ ለምሳሌ ጥናቶች ምን ይላሉ? ከ35-80% ስታንዳርድ ትሪትመንት ጋይድላይን የምንለው አለ ማለት በዚህ አንድ በሽታ በዚህ ይድናል፣ ይሄ ካልሆነ ቀጥሎ ይሄ ይሰጣል ምናምን ተብሎ የሚቀመጥበት የማከሚያ መመሪያ ማለት ነው። በዛው እስከታዘዙ መድኃኒትን የተቋቋመ ተዋስ የምንለው ከ35% to 80% ደርሷል ማለት ነው። ይህንም ማለት ነው ይሄ ህመሞች ወይም ደግሞ በቀላሉ ለሕክምና ለምንሰጠው መድኃኒት ለውጥ የሚያመጡ ህመሞች ከጊዜ ወደ ጊዜ እየቀነሱ መጥቶ እስከ 80% የደረሱበት ሁኔታ አለ። ምናልባትም ቀጣይ የጤና ተቋም ተግዳሮት እየሄደ የሚቀጥል ሁኔታ ነው፣ ለውጥ ካልመጣና ካልተሰራበት ማለት ነው።
ቲቢን አንስተዋል በምሳሌነት እና ከቲቢ ሌላ እንደዚሁ መድኃኒት የተላመዱ በሽታዎች በጣም የተለመዱት በሽታዎች ምንድን ናቸው?
እንግዲህ ብዙውን ጊዜ ተቅማጥ ጋር የተያያዙ ነገሮች ኢንትሮኮከስ የምንላቸው ባክቴሪያዎች በብዛት እነ ሰልሞኔላ ሰዎች በተለምዶ ታይፎይድ ታይፈስ የምንሏቸው እንደገና የመራቢያ አካል አካባቢ የሚያጠቁ ባክቴሪያዎችም እንደዚሁ ከዚህ ጋር የተያያዙ እንዲህ ሌላም ሳል የሚያመጡ በተለምዶ ብርድ ምን የሚባሉ ስታፎረስ የምንለው ባክቴሪያ ለምሳሌ ፔኒስሊን በሚባለው በፊት የሚሰጠው መድኃኒት አሁን ብዙ ነፍስ ከሱ ጋር ፔኒስሊን ግሩፖችን እስከ መቋቋም ደርሱ። እሱም ብቻ አይደለም ቆዳም ላይ እንደዚሁ ቆዳም ላይ ችግር የሚፈጥሩ ፈንገሶች እንዲህ የተለያየ እንደዚሁም የዚህ መድኃኒት የመቋቋም ብላቸው ከጊዜ ወደ ጊዜ እየጨመረ መጥተዋል።
እስቲ እንግዲህ አጠቃልል ነው እና ይህንን ችግር ለመቅረፍ መደረግ አለባቸው የሚሏቸውን ነገሮች እየጠቁምኝ እስኪ።
ምናልባትም ትልቁ ጉዳይ ይሄ ይመስለኛል። እንግዲህ ይሄ የብዙ ባለድርሻ አካላትን አስተዋጽኦ ወይም ደግሞ ርብርብ ይፈልጋል። ቅድም እንዳልኩሽ የመጀመሪያ ትኩረት ፈላጊ የጤና ችግሮች ወይም ደግሞ የጤና ተግዳሮቶች የሽባሌ የዓለም ጤና ድርጅት እንዲሁም ደግሞ የአሜሪካውም ሴንተር ፎር ዲዚዝ ዲኮንትሮል የሚባለውን እንደዚሁ አይነት ነገር ውስጥ አስቀምጦታል እና እንግዲህ የመጀመሪያ ባለድርሻ አካላት ተብሎ ከሚጠቀሱት እንግዲህ ማህበረሰቡ እዚህ ላይ ትልቁን ድርሻ ይጫወታል። ያ ማለት ምን ማለት ነው? ማህበረሰቡ መድኃኒቶችን ካገኘበት አለመውሰድ፣ ህክምናም ሲሰማ ወይ ደግሞ የህክምና እርዳታ የሚያስፈልገው ሁኔታ ውስጥ ሲሆን ወደ ጤና ተቋም ሄዶ በጤና ተቋም ብቻ መድኃኒቶችን መውሰድ፣ ከዛ በኋላ መድኃኒቶችን ደግሞ ሐኪሞች ወይ ደግሞ የጤና ባለሙያዎች የሚሰጡትን መድኃኒት እንደተባለው በአግባቡ በህክምና በታዘዘው መሰረት ሰዓቱን ጊዜውን ጠብቆ አንዳንድ ጊዜ እንዳውም አቀማመጡ እንዲቀመጡላ ብሎ የሚመክሩበት ሁኔታ ነው ያለ እና ያንን ግንዛቤ ውስጥ ባስገባው መልኩ ጤና ባለሙያዎች የሚሉትን በአግባቡ ተከትሎ፣ ምክንያቱም ሌላ ችግር እንደሚፈጥርበት ህዝቡ ማወቅ አለበት። እንግዲህ ሌላ ደግሞ የጤና ባለሙያዎች እኛ የጤና ባለሙያዎች ድርሻ ብዬ የማስበው ህብረተሰቡን በዚህ ግንዛቤ ማስጨበጥ በምናክምበት ጊዜ ወይንም ደግሞ የጤና ትምህርቶችን በምንሰጥበት ጊዜ ይህንን ህብረተሰቡን በአግባቡ ማስጠበቅ፣ የመንግስት አካል ወይ የጤና አመራሮች ወይ ደግሞ ሌሎች ባለድርሻ አካል ድጋፍ ሰጪዎች እነዚህ ደግሞ ለዚህ ይህን ነገር የምንቆጣጠርበት የህግ ማዕቀፍ ወጥቶለት እንዲሁም ደግሞ ተግባራዊ ተደርጎ ችግሩ በቋሚነት መፍትሄ የሚፈለግበት ሁኔታ ትኩረት ይሰጥበት ደስ ይለኛል።
በጣም አብዝቼ ነው የማመሰግነው ለባለሙያ ምክሮትና አስተያየቶት አቶ ጥላሁን ቀቀባ።
እኔም አመሰግናለሁ ደን ስለጋበሽኝ። ይርስልኝ።
እናመሰግናለን። በመከታተል ላይ ያላችሁ ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። በመቀጠል ኬኔዲ አባተ አጫጭር የስፖርት ዜናዎችን ያሰማናል።
አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ሆነው በድጋሚ ተመርጠዋል። ትናንት ነሐሴ 22 በተካሄደው ምርጫ ላለፉት 4 ዓመታት የኢትዮጵያ እግር ኳስ ፌዴሬሽንን በፕሬዝዳንትነት የመሩት አቶ ኢሳያስ ጅራ ከ138 ድምጽ ውስጥ 94 ድምጽ በማግኘት ነው በድጋሚ ተመረጡት። ከአቶ ኢሳያስ ጋር በእጩ ተወዳዳሪነት የቀረቡት አቶ መላኩ ፈንታ 27 ድምጽ ሲያገኙ አቶ ቶክቻ አለማየሁ ደግሞ 17 ድምጽ አግኝተዋል። በአፍሪካ ኢኮኖሚክ ኮሚሽን የመሰብሰቢያ አዳራሽ ለሁለት ቀናት በተካሄደው የኢትዮጵያ እግር ኳስ ፌዴሬሽን የምርጫ ጠቅላላ ጉባኤ ላይ የጉባኤው ተሳታፊዎች የስራ አስፈጻሚ ኮሚቴ አባላትንም ስለመምረጣቸው የፌዴሬሽኑ መረጃ ያመለክታል። ትናንት በተካሄደ የአንትሪም ኮስት ግማሽ ማራቶን ኢትዮጵያውያኑ ያለም ዘርፍ የኋላውና ጀማል ይመር በዘርፉ የዩናይትድ ኪንግደምን አዲስ ክብረ ወሰን አስመዝግበዋል። በሰሜን አየርላንድ በተካሄደው የግማሽ ማራቶን ውድድር ኢትዮጵያውያኑ ያለም ዘርፍ የኋላውና ጀማል ይመር የዩናይትድ ኪንግደምን ኦል ካመርስ ክብረ ወሰን በማሻሻል ነው ያሸነፉት። ማንኛውም ፍላጎቱ ያለው አትሌት በሚሳተፍበትና በየአመቱ በሰሜን አየርላንድ በሚካሄደው የአንትሪም ኮስት ግማሽ ማራቶን አትሌት ያለም ዘርፍ የኋላውና ጀማል ይመር ያለፈው አመት ድላቸውን በማስጠበቅ ሁለቱም በዘርፉ የሚካሄደውን የዩኬ ክብረ ወሰን በማሻሻል ጭምር አሸንፈዋል። በሴቶች ምድብ አትሌት ያለም ዘርፍ ውድድሩን 1 ሰዓት ከ04 ደቂቃ ከ22 ሰከንድ በመሮጥ ስታጠናቀቅ፣ በወንዶች ደግሞ የሀገሯ ልጅ አትሌት ጀማል ግማሽ ማራቶኑን 59 ደቂቃ ከ04 ሰከንድ በሆነ ሰዓት ነው ያጠናቀቀው። ትናንት እሁድ ነሐሴ 22 በተካሄደው በዚህ ውድድር ሌላዋ ኢትዮጵያዊት ፀሐይ ገመቹ 1:05:01 በሆነ ሰዓት የዓለም ዘርፍን በመከተል ውድድሩን በሁለተኝነት ስታጠናቀቅ፣ ኬንያዊቷ ቢያትሪስ ቼፕኬሞይ በ1:07:37 ሶስተኛ ሆናለች። በወንዶች ምድብ ደግሞ ጀማልን በመከተል ሁለተኛና ሶስተኛ የወጡት ኬንያውያኑ አልፍሬድ ንጌኖና ሻድራክ ኪማኒንግ ናቸው። በስጋት ውስጥ በተጀመረው የዩክሬን ፕሪሚየር ሊግ ረቡዕ ዕለት የተካሄደ አንድ ጨዋታ ለመጠናቀቅ ከአራት ሰዓታት በላይ ወስዶበታል። በሩሲያና ዩክሬን ጦርነት ምክንያት አምና በውድድር ዓመቱ አጋማሽ ላይ የተቋረጠው የዩክሬን ፕሪሚየር ሊግ ባለፈው ሳምንት በስጋት ታጅቦ ተጀምሯል። በዚሁ የውድድሩ መክፈቻ ሳምንት በሩክ ሊቪቭና ሜታሊስት ካርኪቭ ክለቦች መካከል ረቡዕ ዕለት የተደረገው ጨዋታ በአየር ጥቃት ማስጠንቀቂያ ድምጾች ወይንም ሳይረን ምክንያት አራት ጊዜ የተቋረጠ ሲሆን ጨዋታው የተጠናቀቀ ጥንቃቄው ከተጀመረ ከአራት ሰዓት በኋላ መሆኑን ዘገባዎች አመልክተዋል። የሳይረን ድምጽ በተሰማ ቁጥር ተጫዋቾቹ በሊቪቭ ከሚገኘው ስኪፍ ስታዲየም ጨዋታውን ያቋረጡ የቦምብ ጥቃትን ለመከላከል ወደ ተዘጋጀ የደህንነት ስፍራ ለማምራት ተገደዋል። የደህንነት እርምጃዎች ዋና ቅድሚያ የምንሰጣቸው ጉዳይ በመሆናቸው ሁለቱም ቡድኖች በደህንነት ፕሮቶኮሎች መሰረት የማስጠንቀቂያ ድምጽ ሲሰማ ወደ መጠለያው መሄድ ነበረባቸው ያለው የሀገሪቱ ፕሪሚየር ሊግ ጨዋታው የፈጀበት አጠቃላይ ሰዓት 4 ሰዓት ከ30 እንደነበረ ማስታውቋል። በስተመጨረሻ እንግሎቹ ሜታሊስቶች ጨዋታውን 2-1 አሸንፈዋል። በዩክሬን ውድድሮች በሚካሄዱባቸው ስታዲየሞች አካባቢ ለተጫዋቾች የቦምብ መጠለያዎች የተዘጋጁ ሲሆን ደጋፊዎች ግን ስታዲየም መግባት አልተፈቀደላቸውም። በመጨረሻም የአውሮፓ ቻምፒየንስ ሊግ እና የዩሮፓ ሊግ የምድብ ድልድል ባለፈው ሳምንት ይፋ ሆኗል። ሐሙስ ዕለት በወጣው ጣ መሰረት በድምሩ 14 ጊዜ የአውሮፓ ቻምፒዮን የሆኑት ባየር ሙኒክ፣ ባርሴሎና እና ኢንተር ሚላን የሚገኙበት የቻምፒየንስ ሊጉ ምድብ 3 ከፍተኛ ፉክክር የሚጠበቅበት የሞት ምድብ ነው። የቼክ ሪፐብሊኩ ቪክቶሪያ ፕላዘን ሌላው የምድቡ ተፋላሚ ነው። አያክስ፣ ሊቨርፑል፣ ናፖሊ እና ሬንጀርስ ደግሞ በምድብ 1፣ ፖርቶ፣ አትሌቲኮ ማድሪድ፣ ባየር ሌቨርኩሰን እና ክለብ ብራግ በምድብ 2፣ ኤንትራ ፍራንክፈርት፣ ቶተናም፣ ስፖርቲንግ ሊዝበን እና ማርሴ በምድብ 4፣ ኤሲ ሚላን፣ ቼልሲ፣ አርቢ ሳልዝበርግ እና ዳይናሞ ዛግሬብ በምድብ 5 ተደልድለዋል። የአምናው ሻምፒዮን ሪያል ማድሪድ፣ አርቢ ላይፕዚግ፣ የዩክሬኑ ሻክታር ዶኔትስክ እና ሴልቲክ በምድብ 6 እንዲሁም ማንቸስተር ሲቲ፣ ሲቪያ፣ ቦሩሲያ ዶርትሙንድ እና ኤፍሲ ኮፐንሃገን በምድብ 7 ሲደለደሉ ፓሪስ ሴን ጀርሜን፣ ጁቬንቱስ፣ ቤኔፊካ እና ማካቢ ሃይፋ የመጨረሻው ምድብ ተፋላሚዎች ናቸው። የሻምፒየንስ ሊጉ የምድብ ጨዋታዎች የፊታችን ጳጉሜ 1 የሚጀምሩ ሲሆን የፍጻሜው ጨዋታ ደግሞ በቱርክ ኢስታንቡል በሚገኘው አታቱርክ ኦሎምፒክ ስታዲየም ሰኔ 3 2015 ዓ.ም ይከናወናል። የዩሮፓ ሊግ የምድብ ድልድልም ሐሙስ ዕለት በወጣ እጣ ይፋ የተደረገ ሲሆን ከእንግሊዝ በውድድሩ የሚሳተፉት ማንቸስተር ዩናይትድ እና አርሰናል ጥሩ የሚባል እጣ ደርሷቸዋል። ዩናይትድ ከሪያል ሶሲዳድ፣ ኤፍሲ ሸሪፍ እና ሞኒያ ኒኮሲያ ጋር በምድብ 5 ሲደለደል አርሰናል ደግሞ በምድብ 1 ከፒኤስቪ፣ ከቦዶ እና ኤፍሲ ዙሪክ ጋር ነው የተደለደለው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። የኢትዮጵያ ሴቶች የጤና ፈተና ከሆኑት መካከል የጡትና የማህፀን ጫፍ ካንሰር በሽታዎች ይጠቀሳሉ። በሽታዎቹ ዙሪያ ያለው ግንዛቤ እጥረት ሴቶች ሳይረፍድ ምልክቶችን ተመላክተው መፍትሄ እንዳይፈልጉም ከለክሏቸዋል። መላላ ማበጀት በበኩላቸው ከሚንቀሳቀሱ ወጣቶች መካከል አንዷ ዶክተር ቤቴል ሳምሶን ትባላለች። እቴጌ የተሰኘ መተግበሪያ ከአጋሮቿ ጋር በማዘጋጀት ተጠቃሚዎች የመጀመሪያ ደረጃ የበሽታ ምልክቶችን እንዲያውቁ እያስቻለች ትገኛለች። በተያያዥ ሀሳቦች ዙሪያ አነጋግረናታል።
እኛ መጀመሪያ ስንጀምር የሶስተኛ ወይም የእርስ ተማሪ ነበር እና የሆነ ፕሮጀክት ጀምረን ነበር። ይሄ ደብል ኢምፓክት የሚባል ነው። እየሄደን እናስተምር ነበር ስለ ጡት ካንሰር እና ስለ ማህፀን ጫፍ። ይህ በደንብ በአማርኛ የተጻፈ ወይም ደግሞ ሰው ለመረዳት የሚችል ማቴሪያል በደንብ አላገኘንም ነበር። ከዛ ለምን አንሰራም ብለን ግን ን አፕሊኬሽን ሰራ ነው ስንሰራው እንደ ክላስ አሳይመንት እንደ ኖርማል ሆምወርክ ነገር ብላ ዛ ነገር ነበር የጀመርነው። ከዛ ግን አንዴ ሎንች ከተደረገ በኋላ ብዙ ሚዲያ ካቨሬጅ አገኘና ከዛም በኋላ ብዙ ፕሮጀክቶች እንድንሰራ አገዘንና ረዳን።
ይሄ መተግበሪያ በምን መልኩ ነው አገልግሎት የሚሰጠው? ለሴቶች የጡት ካንሰርን በተመለከተ አስፈላጊ እውቀቶችን እንዲያገኙ በምን መልኩ ነው የሚያግዛቸው?
ምንድን እኛ አገር ውስጥ ያየነው ችግር ሰው አልትራሳውንድ ማሞግራፍን ቅድመ ምርመራ የምንጠቀመው እሱ ነው። ግን ኢቨን በራሳችን ቼክ ስናደርግ እኛ ኖት እናደርጋለን። እኛ ምንድን ያሰብነው ሰው የጡት ካንሰርን እንዲያውቀው ጡት ካንሰር ቅድመ ምርመራ እንዳለው ነው። በጣም አስጊ ደረጃ ጋር ሳይደርስ ምርመራና ሕክምና ተደርጎ የመድኃኒት ሁኔታም እንዳለ ለማሳየት ነው። በራስ እንዴት ማየት እንደሚቻል ከዛ ደግሞ ግን በራስ ማየት ብቻ በቂ እንዳልሆነና አልትራሳውንድና ማሞግራም በእድሜ ተወስኖ እንዴት እንደሚሰራ አድርገን እንደዛ ነው ለመስራት የታሰበው በቴጌ ማለት ነው። ቴጌ እንደዛ ከሰራን በኋላ ኦፖርቹኒቲ ነበረን ሳባ አሁን የሚባል አፕሊኬሽን ለመስራት ና ይሄ ሳባ ደግሞ ማለት በአማርኛም በእንግሊዝኛም ካላንደር አድርጎ ወር አበባ መቁጠሪያ ካላንደር ሲሆን ለወር አበባ ጤና ምን ንጽህና መጠበቂያ መንገዶቻችን እና ይሄ የቤተ ምጣኔ ነው። የአባላዘር በሽታዎችንም ለወጣቶች ያስተምራል። ብዙ ጊዜ የኛ መተግበሪያዎች ያው እንቴጌ ሳባ እንደዚህ በሀገራችን ሴቶችና በሀገራችን ወጣቶችን እነሱን ለማገልገል የሚሰሩ ስለሆኑ ቋንቋም በአማርኛ፣ በእንግሊዝኛ፣ ትግርኛና በኦሮምኛ የተሰራ መተግበሪያ ነው። መተግበሪያዎቻችንን ስንሰራ በአጠገቡ የሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያ እንጠቀማለን እና ይህን ስንጠቀም ሰው ለአንድም ሰዓትም ለምንም ሰዓትም በኢንተርኔት ላይ በሚጠቀምበት ጊዜ ኢንስታግራም ወይ አንዳንድ የጤና መረጃዎችን ማስጨበጫ ፖስተሮችን እንሰራና ሰው ያው በተቀመጠበት ጥሩ ኢንፎርሜሽን ይዘው እንዲሄድ እናደርጋለን።
ዶክተር ቤቴል ቀደም ብለሽ የጠቀሽልኝ ሁለት አይነት አገልግሎቶች አሉ። ሌሎች ዘርፎች ነበሩ። ነገር ግን የጤና አገልግሎት የሚሰጡ መተግበሪያዎችን ማዘጋጀት አለብኝ እንድት ያደረገሽ ምክንያቱ ምንድን ነው?
እውነት ለመናገር እኔ እንደ ሜዲሲን ተማሪ ወይም እንደ ሕክምና ተማሪ ብዙ ነገሮችን ለማየት እችላለሁ ነው። በተለይ የጡት ካንሰር፣ የማህፀን ጫፍ ካንሰር፣ ጡት ሴቶች ስታይ ማለት ኢትዮጵያ ውስጥ ከስምንት ታይምስ ሞር ደን ይሄ ዌስተርን ወይም ደግሞ የስ ውስጥ የምትኖር ሴት ቻንስ አላት አንድ ሴት የመሞት ማለት ነው። ሌሎች ሀገሮች በሰርቫይክል ካንሰር የሚሞቱ ሰዎች የሉም፣ ሴቶች አይሞቱም በዛ። ምክንያቱም አኑዋል ፓፕስ ምስ የሚሰራላቸው በየአመቱ ፓፕስ ምስ የሚሰራላቸው ማንደቶ የግዴታ ስለሆነ ሴቶች በሰርቫይካል ካንሰር ወይም ደግሞ ማህፀን ጫፍ ካንሰር የሚሞቱ ሴቶች በጣም ትንሽ ናቸው። ሰራው የስነ ተዋልዶ ክፍል ውስጥ ነው ራሱ እና ስታይ ሴቶች እንዴት ተቸግረው እንደሚመጡ በውርጃ ሲመጡ እንዴት እንደሚቸገሩ እንደገና ይሄ ብዙ ጊዜ የጤንነት ክትትል ሳያደርጉ የእርግዝና ክትትል ሳያደርጉ ሲቸገሩ ታያለህ። ሌሎች ሀገሮች ተሰምቶ በማይታወቅ ይሄ ሰርቫይካል ካንሰር ተብሎ ሲሞቱ ታያለህ እና በጣም ልብ ይሰብራል ለመናገር እና አሁን እነዚህን ነገሮች ፖለቲካል ኢሹ ሆኖ ነው የሚታዩት። ኢቨን ሲቀርቡ እንዲህ ለሴቶች እንዲህ መደረግ አለበት ሲባል መጀመሪያ ከጤንነት አንግል ነው ማየት ያለብን። ማለት ሴቶች ያው የማህበረሰባችን ምሰሶ ነን አይደል? ቁጭ ብለን ስለ ጤና ማውራት እንችላለን። ያው እንደ ተማሪም እንደ ሴትም ስታየው ሁኔታው እንደ ጤና ባለሙያም ሁኔታውን ስታየው በቃ በጣም የሚያሳዝነው ነገር እና እንደዚህ አይነት ነገሮችን ሶልቭ ከደረገ አንደኛ ኢኮኖሚክ ሸዋችንን በጣም ሶልቭ ማድረግ እንችላለን። ያንግ ፒፕል ጋር አሁን 41% ኦፍ ኢትዮጵያን ፖፕሌሽን ኢንተርቪድን ደረስ ዊዘን ሪሰንት ሪሰርች ምንድነው ከ15 ዓመት በታች ናቸው እና እዛ ላይ ደግሞ ሪፕሮዳክቲቭ ሄልት ነገሮችን በጣም ፊት የሚያደርጉ እነሱ ናቸው። ይሄ ወጣቶች ከ15 ዓመት በታች ያሉትን አላደለ እንደ ተማሪ ስታየው ይህንን እንደ ጤና ባለሙያ ስታየው እንዴት እኔ ምን ማድረግ እችላለሁ ትላለ እና የመሰረት ያለበት ነገር ነው ብዬ ስለማምን።
በጣም አመሰግናለሁ ዶክተር ቤቴል። ወደ ሙሉ የስራ ዘመን የምትገቢበት ሰዓትም ተቀርቧል። ከዚያ በኋላ ምን አይነት እንቅስቃሴዎችን ለማድረግ አስበሻል?
በጣም ጥሩ ጥያቄ። ያ እኔ ብዙ ነገሮችን ስሰራ እንደ ተማሪ ሆኜ ነው የሚሳቀት እና አሁንም ሌላም ነገሮች ባደግ ማቋረጥ አይመስለኝም እና ብዙ ጊዜ የብራሴ ተናሳሽነት ስለሆነ የሰራው ተጫረስም ትምህርቴን አሁን ከ6 ወር በኋላ ጋር ታደርግም ያው ጠቅላላ ሐኪም ሆኜ ለመስራት አስባለሁ። ከዛም ደግሞ ግን ፕሮጀክቶቼንም በደንብ ለመስራት አስባለሁ። የሴቶች ጤና ላይ በደንብ መሳተፍ እፈልጋለሁ በተሻሉ እንደገና ደግሞ ከምናን ላይ የሚያጠቁ ነገሮች ኢቨን አመጋገብ በደንብ ሆሊስቲክ ሄልት ላይ መስራት እፈልጋለሁ እና እነዚህ አይነት ፕሮጀክቶችም በደንብ ለመስራት አስባለሁ። ስፔሻላይዝ ማድረግ ተሻልኩኝ በጣም ደስ ይለኛል። ካልቻልኩም ግን ፐብሊክ ሄልት ለመማር አስቤያለሁ። እኛ ሀገር የአንኤምፕሎይመንት ኦፍ ዶክተርስ በጣም ፕሪቫለንት በጣም የሆነ ኢሹ ስለሆነ እሱንም እንዴት መፍትሄ ማግኘት እንችላለን የሚለውን ነገርም አብሬ ከጓደኞቼ ጋር ሶልቭ ማድረግ ፈልጋለሁ እና ስጨርስ አንድ ፕሮጀክት ለሁላችንም አንድ ስራ ሊያስገኝ የሚችል ወይ ደግሞ እንዴት ነገሮች እንዴት መቀየር እንደምንችል ምክንያቱም ኢትዮጵያ ውስጥ ያው የሰው ሀይል አይደለም ያጣ ነው። ያው ሲስተሙ መስተካከል ስላለበት ነው እና ለእኔ ጓደኞችም እንዴት ጆብ ክሬት ማድረግ እንችላለን ሜዲካል ፊልድ ውስጥ የሚለውንም መስራት ይፈልጋሉ። እንደዛ ነሰኩት እንግዲህ ከአንድ
እጅግ በጣም አመሰግናለሁ ዶክተር ቤቴል ሳምሶን እቴጌ ስለተሰኘው የጤና አገዝ መተግበሪያ ወይንም አፕሊኬሽን ስለተነጋገርን በተያያዥ ጉዳዮች ላይ ሀሳብሽን ስለሰጠሽን በእጅጉ እናመሰግናለን። የጀመርሻቸው ነገሮች ተሳክተው የብዙሀንን ህይወት የሚለውጡ እንዲሆኑ እመኝልሻለሁ።
ቴንክ ዩ በጣም።
ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባ እንሻገር። በቤንሻንጉል ጉሙዝ ክልል በግጭቶች ምክንያት ከመኖሪያቸው የተፈናቀሉ ነዋሪዎችን የመመለስ ስራ ስለመጀመሩ ተሰምቷል። ይህ በእንዲህ እንዳለ ክልሉ ከ300,000 በላይ ተማሪዎችን ለማስተማር የሚረዳ የትምህርት ንቅናቄ መጀመሩም ተሰምቷል። ናኮር መልካ።
የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ባለፉት 4 ዓመታት በጸጥታ ችግር ሳቢያ ተፈናቅለው ከነበሩ 475,000 ተፈናቃዮች መካከል ስለተመለሱትና በአሁኑ ጊዜም ለማቋቋም እየተሰራ ነው ስላሉት ተግባር አብራርተዋል።
የተፈናቀሉትን ሰዎች ማገዝ ላይ ኢመርጀንሲ ላይ ብዙ ጊዜ ነው ያሳለፍነው እና ከቅርብ ጊዜ ካሳለፍነው 3 እና 2 ወራት ጀምሮ ወደ መልሶ ማቋቋም ስራ ነው ተገብቶ ያለው። መጀመሪያ ሰላም መረጋገጥ አለበት። ከዛ ዜጎች ወደ ቀያቸው መመለስ አለባቸው። ወዲያውኑ ደግሞ ወደ እርሻና ወደ አንዳንድ ስራዎች ወዲያውኑ መግባት አለባቸው ተብሎ እዚህ ላይ የተደረገው እና እየተደረገ ያለው ርብርብ በጣም ከፍተኛ ነው። ድጋፎችም ጎን ለጎን እየተካሄዱ ነው ያሉት። ትልቅ ትኩረት የተሰጠው የጸጥታ ሁኔታ፣ የልማት ሁኔታ፣ የተፈናቃዮችን የማስመለስ ሁኔታ እና ከዚህ ጋር የተያያዙ ጉዳዮች ናቸው። በዚህ እንቅስቃሴ ውስጥ ወደ 221,000 የሚጠጉ ዜጎች ወደ ቀያቸው ተመልሷል። ወደ ቀያቸው ከተመለሱም ስራቸውን ጀምረዋል።
አቶ ታረቀኝ አክለውም መፈናቀሎች በነበሩባቸው የአሶሳ፣ ካማሽና መተከል ዞኖች እንዲሁም ማውኮሞ ልዩ ወረዳ ውስጥ ከዚህ በፊት ተፈናቅለውባቸው ከነበሩ የክልሉና ሌሎች ክልሎች አካባቢዎች ከነቤተሰቦቻቸው ጋር የተመለሱ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ለማድረግ የተለያዩ ተግባራት በመንግስት እየተከናወኑ መሆናቸውን ገልጸዋል።
ከዚህ ጋር ተያይዞ ወደ 221 ትምህርት ቤቶች ናቸው ወድሞ ያሉ። እነዚህም በለጠታዊ ማስፌት ከምንሰጥም ቢሆን በሸራም ቢሆን በሌላም ቢሆን በአካባቢ ማቴሪያልም ቢሆን ተፈርቶ አስፈላጊ ቁሳቁሶች ተሟልቶ ተማሪዎች ወደ ቀያቸው ተመልሶ ወዲያውኑ ትምህርት መጀመር አለባቸው የሚል ነው የንቅናቄው አካል። ምንም እንኳ ጸጥታው ትንሽ የሚዘገይባቸው አካባቢዎች ካሉ እንኳን አቅራቢያቸው ወዳለው ትምህርት ቤት መጥቶ የሚማሩበት ሁኔታ ነው እየተመቻቸ ያለው። ለምሳሌ ማሆና ኮሞ ላይ አሁን 12ኛ ክፍል የሚፈተኑ ተማሪዎች ወደዚህ ወደ አሶሳ መጥቶ እየተማሩ ነው ያሉት። ፈተናቸውን ወስዳሉ። ማንም ዘንድሮ ከትምህርት ውጭ፣ ከልማት ውጭ፣ ከስራ ውጭ ማለፍ የለበትም ተብሎ ነው በቁርጠኝነት እየተሰራ ያለው።
ከዚህ ጋር ተያይዞ በክልሉ ውስጥ የጸጥታ ችግርን ጨምሮ በሌሎችም ምክንያቶች ትምህርታቸውን አቋርጠው የነበሩ ተማሪዎችና በትምህርት ላይ የነበሩ ተማሪዎችን በቀጣዩ 2015 ዓ.ም ወደ ትምህርታቸው እንዲመለሱ ንቅናቄ እያደረጉ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ቃሲም ኢብራሂም ገልጸዋል። በቀጣዩ ዓመት ከ300,000 በላይ ተማሪዎች ተመዝግበው በትምህርት ገበታቸው ላይ እንዲገኙ መታቀዱንም ኃላፊው ገልጸዋል።
ይህ ንቅናቄ ያስፈለገበት ምክንያት ተማሪውንም ማህበረሰቡን ማነቃነቅን፣ ከትምህርት ገበታ ውጭ የሆኑ ተማሪዎችን ወደ ትምህርት ቤት ለማስመለስ የሚደረግ ንቅናቄ ነው። እስካሁን ባለው መረጃ ከ300,000 በላይ ተማሪ ነው አጠቃላይ ይመዘገባል ተብሎ የሚጠበቀው። እንግዲህ አብዛኞቹ ጸጥታ ችግር የነበረባቸው አካባቢዎችም ናቸው። ከዚህ በፊት የነበረው በ594 አንደኛ ደረጃ እና 89 ሁለተኛ ደረጃ እንዲሁም 11 አማራጭ መሰረታዊ ትምህርት ቤት እንዲሁም 38 ጸጥ ህጻናት ላይ ትምህርት ሲሰጥ ነበር። አሁን ባለው መረጃ ግን ያው በከፊል ትምህርት ቤቶቻችን የወደሙበት ሁኔታ አለ። እንደዚሁም የትምህርት ቁሳቁስም ውድመት አለ።
አቶ ቃሲም ይሄም ተቀብሎ ለማስተማር ታቅዶ ከነበረው በ21,000 ተማሪዎች ብልጫ እንዳለው ጠቅመው በተለይ በጸጥታ ችግር ሳቢያ ትምህርታቸውን አቋርጠው የነበሩ ተማሪዎች እንዲመለሱ ትኩረት መደረጉን ገልጸዋል።
እነዚህም ውድመቶችን የወደሙ ትምህርት ቤቶች ጭምር መልስን ወደ ቦታ በመመለስ ነው ትምህርት ቤት ወደ ትምህርት ቤት ተማሪ የሚጠራው። ዋና ዓላማው ተማሪ ከትምህርት ቤት ቦታ ውጭ መሆን የለበትም ነው። የትኛውም ቦታ ሆኖ ትምህርት ቤት ማግኘት አለበት። ድንኳን በሚያስፈልግበት ቦታ ላይ ድንኳን እየተከል፣ ቆርቆሮ በሚያስፈልግበት ቦታ ላይ ቆርቆሮ እየተከል፣ በምንችለው አግባብ በዚህ መልኩ መሄድ አለብን ነው። አንጻራዊ ሰላም ባለበት ቦታ ላይ ትምህርት እናስጀምራለን ነው። እስካሁን ድረስ በሌሎችም በበጎ ፈቃደኞችም በተለያየ በተናጠልም በጋራም ድጋፍ ያደረጉ አካላቶች አሉ። ድጋፍ ስራም እዚህም እዛም የተሰበሰበ ነው። ቁሳቁስ መሰብሰብ ለተማሪዎች የሚያስፈልገውን እንትን ማድረግ አሁን ጉዳቶች ስላሉ ያን ጉዳቶች የሚያካክስ ነገር በአንድ ጊዜ ማድረግ አይቻልም። ነገር ግን ያው የተማሪ ቁጥሩን ተፈናቃይ ቁጥሩን ልክ እንደዚህ ስለሚበዛ የተሟላ ድጋፍ ማድረግ ባይቻልም ሞላ ጎደል ድጋፎችንም እንደዚህ አይነት ደብተር፣ አንዳንድ ቁሳቁሶች ወደ ትምህርት ቤታቸው ላይ ሆኖ መማሩበት ሁኔታ ይመቻቻል።
ምክትል ኃላፊው በቤኒሻንጉል ጉሙዝ ክልል ትምህርታቸውን አቋርጠው የነበሩና የሚመለሱ ተማሪዎችን በአሃዝ ከመግለጽ ቢቆጠቡም የክልሉ ኮሚኒኬሽን ጽህፈት ቤት የክልሉን ርዕሰ መስተዳድር አቶ አሻድሊ ሀሰንን ጠቅሶ በማህበራዊ መገናኛ ገጹ እንዳስነበበው ከሆነ የጸጥታ ችግርን ጨምሮ በተለያዩ ምክንያቶች ከትምህርት ገበታቸው ተፈናቅለው የነበሩ ከ112,000 በላይ ተማሪዎችን በቀጣዩ ዓመት ወደ ትምህርት ለመመለስ መታቀዱን መግለጻቸውን አስፍሯል።
አብራችሁን ስለቆያችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።